ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ፕሮግራማችን በሃማ ቱማ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ትረካ ክፍል 11 እና 12ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
በሐረር ክፍለ ሀገር የተፈጠረውን ኔታ ለማረጋጋት በሚል የውያኔ አገዛዝ የፌደራል ወታደሮች ተልከዋል። አገዛዙ የሰላምና የእርቅ ውይይት ተጀምሯል በማለት ወሬ ቢያሰራጭም በጭናክሰን ከተማ ታጣቂዎች ባካሄዱት ጥቃት ሰዎች መሞታቸውንና 15 መቁሰላቸውን እንዲሁም 86 ቤቶች መቃጠላቸውን የዜና ምንጮች ገልጸዋል። በመረጃው መሰረት ጥቃቱ የተፈጸመው መስከረም 8 ቀን 2010 ዓ.ም ምረት ከቀኑ 6 ሰዓት እስከ 10 ሰዓት ባለው ጊዜ የሁለቱ ክልል ተወካዮች እርቅ ለመፍጠር ውይይት እያካሄዱ በነበረበት ጊዜ ነው። ከሌሎች አካባቢዎች ተባረው ጭናክሰን ከተማ ውስጥ ተጠልለው ከነበሩ 15000 ተፈናቃዮች ውስጥ አብዛኞቹ ወደ ሐረር መወሰዳቸውን አንዳንድ ምንጮች ጠቅሰዋል። በሌሎች ቦታዎችም ሁኔታው ገና ያልተረጋጋ መሆኑ ይታያል። ወደ ኬንያ ተሸጠ የተባለ ስኳር የሙስና መዘዝ ያለበት መሆኑን ሪፖርተር የተባለው አፍቃሪ ወያኔ ጋዜጣ ገልጿል። ስኳር ገዝቷል የተባለው የኬንያ ኩባንያ ደብዛውን ያጠፋ ከመሆኑም በላይ ለስኳሩ ተፍላል የተባለው 2.2 ሚሊዮን ዶላር እስካሁን አለመከፈሉን ጋዜጣው ዘግቧል። ስኳሩን ጭነው ወደ ኬንያ በመውሰድ ላይ የነበሩ 110 የጭነት መኪናዎች በሞያሌ ጠረፍ በመቆማቸው ሲረጋገጥ በአካባቢው ካለው ሙቀታማ አየር የተነሳ የስኳሩ አብዛኛው ክፍል እየቀለጠና እየተበላሸ መሆኑ ተገልጿል። ካሮቱሪ የተባለው የህንድ ኩባንያ ከወያኔ የተሰጠው መሬት ኪሳራ እንዳደረሰበት ገልጾ ካሳ እንዲከፈለው ለወያኔ ጠቅላይ ሚኒስትር በጻፈው ደብዳቤ ጠየቀ መሆኑ ታውቋል። ኩባንያው የጻፈውን ደብዳቤ መስከረም 10 ቀን 2010 ዓ.ም ምረት ለተለያዩ ዓለም አቀፍ የዜና ተቋማት በኢሜል ላከመሆኑ የታወቀ ሲሆን በደብዳቤው ላይ ህገወጥ በሆነ መንገድ መሬቱን የተወረሰበት መሆኑና የሥራ ፍቃዱ የተነጠቀ መሆኑን ጠቅሶ ካሳ እንዲከፈለው ጠይቋል። በተጨማሪም የኩባንያው ንብረት የሆኑትንም የእርሻ መሳሪያዎች ወደ ውጭ አውጥቶ እንዲሸጥ እንዲፈቀድለትም ጥያቄ አቅርቧል። ኩባንያው ከመቶ ሺህ ሄክታር ስፋት ያለው ከጋምቤላ ተወላጆች የተነጠቀ መሬት በወያኔ አገዛዝ ተሰጥቶ ለረጅም ጊዜ ምንም አይነት የልማት ስራዎች ሳይካሄድ የቆየ ከመሆኑም በላይ ከኢትዮጵያ ንግድ ባንክ የተበደረው 75 ሚሊዮን ብርና ከሌሎች ባንኮች የተበደራቸው መጠኑ ከፍተኛ የሆነ ገንዘብ ሳይመለስ ያስቀረው መሆኑ መዘገቡ ይታወሳል። የወያኔን አስከፊ አገዛዝ በመሸሽ ወደ ጎረቤት ሀገሮች የሚሸሹ ኢትዮጵያውያን ስደተኞችን መብት ለማስጠበቅና ለመንከባከብ የተባበሩት መንግስታት ድርጅት የስደተኛ ጉዳይ ኮሚሽን ከፍተኛ ጥረት ማድረግ አለበት በማለት ሂዩማን ራይትስ የተባለው የሰብአዊ መብት ተከራካሪ ድርጅት መስከረም 11 ቀን ይፋ ባደረገው መልእክት ገልጿል። ኢትዮጵያውያን ስደተኞች ኬንያ ውስጥ በወያኔ ጸጥታ ኃይሎች ተይዘው ወደ ሀገራቸው ከተመለሱ በኋላ በእስርና በመርመራ እንደሚሰቃዩ ተቋም የገለጸ ከመሆኑም በላይ የወያኔ ጸጥታ ኃይሎች ከኬንያ ፖሊሶችና ባለስልጣኖች ጋር አብረውና ተባብረው እንደሚሰሩ አጋልጧል። Human Rights Watch የወያኔ ባለስልጣኖች በግል ደረጃ ለኬንያ ፖሊሶች ጉቦ እንደሚሰጡ መረጃ ያለ መሆኑን ከመጥቀሱም በተጨማሪ ስደተኞችንም ገንዘብ በመስጠትና እንዲሁም ቦታና ቤት ሌሎች ንብረቶች ይሰጣቸዋል በሚል የስለላ ስራ የሚያካሂዱ ስደተኞችን እንደሚመለምል የደረሰበት መሆኑን ዘርዝሯል። በኬንያ ውስጥ ኢትዮጵያውያን ስደተኞች ህገወጥ በሆነ ሁኔታ ታስረው ለወያኔ አገዛዝ መስጠታቸው አግባብ አለመሆኑን በመግለጽ የሰብአዊ መብት ተቋም ለኬንያ መንግስት የጻፈው ደብዳቤ መልስ ያላገኘ መሆኑን ዘግቧል። በተቀሩት የኢትዮጵያ ጎረቤት ሀገሮች በሶማሊያ፣ በሶማሌላንድ፣ በጅቡቲ፣ በደቡብ ሱዳን እንዲሁም በኡጋንዳና በየመን ኢትዮጵያውያን ስደተኞች ተመሳሳይ ችግር የሚገጥማቸው መሆኑን ድርጅቱ ጠቅሶ የእንግሊዝና የኖርዌይ የሶማሌ ፓስፖርት ያላቸው ዜጎች ጭምር በተለያዩ ሀገሮች የጸጥታ ኃይሎች ታስረው ለወያኔ አገዛዝ እንደተሰጡ አስታውሷል። በቅርቡ በሶማሌላንድ ተይዘው ወደ ኢትዮጵያ በግድ እንዲመለሱ ከተደረጉት 10 ስደተኞች መካከል ስምንቱ ላይ የማሰቃያ ምርመራ የተደረገባቸው ስለመሆኑ መረጃ ያገኘ መሆኑንም አትቷል። Human Rights Watch በመጨረሻም የውያኔ አስከፊ አገዛዝ በመሸሽ ወደ ውጪ የሚወጡ ኢትዮጵያውያን የጥገኝነት መብታቸው መከበር ያለበት መሆኑን አስረግጦ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የስደተኞችን መብት ለማስጠበቅ ከፍተኛ ጥረት ማድረግ አለበት በማለት ያለውን አቋም ገልጿል።
የኬንያ ፕሬዝዳንት ኬንያታና ምክትላቸው ሚስተር ዊሊያም ሩቶ ረቡዕ ለጋዜጠኞች በሰጡት መግለጫ የኬንያ ፍርድ ቤት ያስተላለፈው ውሳኔ የፍርድ ቤት መፈንቅለ መንግስት በማለት አጣጥለውታል። ሁለቱም ረቡዕ ለት ፍርድ ቤቱ ውሳኔውን መሰረት ስላደረገበት ጉዳይ የሰጠው ማብራሪያ አሳማኝ አይደለም በማለት በትክክለኛ ምርጫ ላይ የተካሄደ የፍርዱ ተቋም መፈንቅለ መንግስት በሚል ገልጸውታል። ኬንያታ ንግግራቸውን በመቀጠል ማንኛውም ምርጫ ከስተት የጸዳ አይደለም ካሉ በኋላ መጠነኛ ስተት ቢኖርም ምርጫው መቀልበስ አልነበረበትም ብለዋል። በተያዘ ዜና The Star and People Daily የተባሉት ሁለቱ የታወቁ የኬንያ ጋዜጦች ውሳኔውን የተቃወሙትን የሁለቱን ዳኞች ሐሳብ አጉልተው በማምጣት ህዝቡን እያወናበዱት መሆኑን ሲገልጹ The Daily Nation እና Standard የተባሉ ጋዜጦች የብዙሃን ዳኞች ሐሳብ በሰፊው የዘገቡ መሆናቸው ታውቋል። የኡጋንዳ ምክር ቤት የፕሬዝዳንቱን የዩዌሪ ሙሰቪኒን ስልጣን ለማራዘም ውሳኔ ለማስተላለፍ በዝግጅት ላይ ሲሆን እርምጃው ከፍተኛ ተቃውሞ የገጠመ መሆኑን ተነግሯል። አሙስ መስከረም 11 ቀን ፖሊሶች ሰላማዊ ሰልፍ ሲያደርጉ የነበሩ ዜጎች አስለቃሽ ጋዝ በመተኮስ ሰልፉን ለመበተን የሞከሩ ሲሆን ተቃውሞአቸውን ሲያሰሙ የነበሩ በርካታ ዜጎችም ተይዘው መታሰራቸው ታውቋል። በኡጋንዳ ህገ መንግስት መሰረት ከ75 አመት በላይ የሆነ ማንም ሰው ያገሪቱ ፕሬዝዳንት እንዳሁን ስለሚከለክል ከ30 አመት በላይ ስልጣን ላይ የቆዩት የ71 አመቱ ሙሴቪኒ ስልጣናቸውን ለማራዘም ህጉን ለማስቀየር ሙከራ አያደረጉ ነው ተብሏል። ይሁን እንጂ በርካታ የምክር ቤት አባላት የብዙሃንና ሲቪክ ማህበር አባላት የተቃዋሚ ኃይሎች መሪዎችና የሃይማኖት መሪዎች ህጉ እንዳይለወጥ ከፍተኛ ጥረት እያደረጉ ናቸው። ፖሊስ ሰልፍ ለማካሄድ በተሰናዱ የማካራሪ ዩኒቨርሲቲ ተማሪዎች ላይ ያስለቃሽ ጋዝ ተኩሰው ሰልፉን ለመበተን ጥረት ያደረጉ ሲሆን በርካታ ሰዎችን ይዘው ያሰሩ መሆናቸው ታውቋል። ከታሰሩት መካከል የካምፓላ ከንቲባን ይገኙበታል። የህጉን አንቀጽ ለመለወጥ ምክር ቤቱ በሚቀጥለው ሳምንት ይሰበሰባል የተባለ ሲሆን የሙሴቪኒ ፓርቲ በምክር ቤቱ ውስጥ ከፍተኛ ድምጽ ስላለው የተባለው የህግ ረቂቅ በቀላሉ ተግባራዊ መሆኑ አጠራጣሪ አይደለም ተብሏል። ዛሬ ያለን ዜና በዚሁ ተጠናቀቀ።
Meu siga sagis canto sausan gadat legal poleni malai male fuzrasto fuzrasto ai kel mantaraget ya ho
የታባቱ
ሞትን ይሙት
ያሆር እስሞላ ወድቃስ ከተከበር ሞት እንደሸክላ
ባካችሁ ዘመዶቼ ስሞት
ሞትም አብሮኝ ይሙት።
በሳቅ በደስታ ግደሉት፣
በሐሴት በደልታ ውገሩት፣
ከአጥንቴ በታች ቅበሩት።
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት፣
ናቁት፣ አጥናሉት፣ አውግዙት፣
በሙሾ ግንን አትበሉት፣
በሞቴ እንዳታስደስቱት። እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርጌ ፍቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባውሌን ባታፍርሱ።
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
بموشو وايتا اتتجم ناتيم في تشايكسل بللتا برهان ينبلبل
برفتين داتا في جبيني بسر جين داتا لك شبيني
جسش بجنك اي ورش
بش بهزن اي لابس
بودش موت عايتش انش بابا ينش اي قادر
يموت قسمو اندي سبر
اون عدرا عدرات شهو يموت هلين تقبلو دستاين تكافلو
لن الساموت اي دلم لفسها رفتاو كوين
بدور زيز كستا اسكبرو
بلل توقزو اسحجبوين بطورو چبو اسطروين
چبچباتو بسلتو يورد
زاف قطرو مابروس كيرلج هاگر مدرو اقرارا
حسيت نو يبل جو بيرا
سرگي نو يمتادان كيرا
اندي سميت سيف لك اللك سيف فندك سيگل حموت
توماتاو سيوات بلابوت
هويتا بويتا سيرا قوت
مسال لفيا مقبيا سياطا فرات قبناو سيرا قوت
مقاربيا سنچ سياطا بانلتا سيوة قربسوت بچانو موت راسو ميمو
እባካችሁ ዘመዶቼ ስሞት ሞትም ማብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
ምንድነው ማልቀሱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል 11 ሩሲያ ውስጥ ተደርጓል ምርመራው ልክ እንደተጠበቀው ነበር ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም። ተጠቁሞብሻል አለ አምሳለቃው። ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው። አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር። የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቅዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል። እስኪ ራስሽን ተመልከቺው አለና ቀጠለ። ቆንጆዬ ልጅ ነሽ። ይህን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል። ራቁቷን ከመሬቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው። አይ ሰውነት አለች ለራሷ በንዴት። አይኖቿ በደም ተሸፍነው በግማሽ ተከፍተዋል። አፍንጫዋ ተሰብሮ ህመሙ ይወቅራታል። ባበጠው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል። ክፍሉን የደም የላብና የሽንት ጠረን አውዶታል። ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል። አንደኛው የጡቷ ነጥብ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል። የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው ባኮርማጭ በመገረፏ ቆሳስሎ እየደማ ነው። ሰውነቷ ተቆራርጦ ተበለሻሽቷል። ከዚህ በላይ ምንም አያደርገኝም ብለሽ አስበሽ ነው? ልክ ጭንቅላቷ ውስጥ የምታስበውን ያወቀባት ነው የሚመስለው። ተሳስተሻል። ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጠሽ ጠርሙስ ወይም የጋለ ብረት ልከትብሽ እችላለሁ። እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው። በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት። መቼም በደንብ ልታውቅሽ ይገባል አይደለም እንዴ? ስለዚህ ለምን አታምኝምና ስቃይሽን አታቆሚውም? ካንቺ ይበልጥ ጠንካራ የሆኑ ሰዎችን አሳምኛለሁ። ሁሉም የጊዜ ጉዳይ ነው። እኔ ደግሞ ጊዜ አለኝ፣ ልምድም አለኝ። ምናልባት በንጉሱም ጊዜ ጭምር ይህንን ስራ ስሰራ እንደነበረ አልነገርኩሽም መሰለኝ። ያኔ እንኳን እንዳሁኑ ስራ አይበዛብኝም ነበር። አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ። ሽብር እንደሆነ በአሁኑ ጊዜ ደርቷል። በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ። ጌቶች ምንም በራስ መተማመን፣ ምንም መሰረት፣ ምንም ድጋፍ የላቸውም። በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፍርሃት ውስጥ ለማመንጨት ነው የተሰማሩት። ሰራተኛዬ ምስኪን ታስታውሳታለች፣ አይታታለች። መቼ ነበር? ከሁለት ቀን በፊት። ትናንት በአሰቃቂ ሁኔታ ተሰቃይታ መልኳ እንኳ አይለይም ነበር። ብትጠቁምብኝ አይገርምም። ግርፋቱን መቋቋም አቅቷት መሆን አለበት። አዘነችላት። ምክንያቱም የሆነ ሆኖ ከመረሸን አታመልጥም። አምሳለቃው ሲጋራ ለኮሰና ከተቀመጠበት ሆኖ ይመለከታት ጀመር። ባበጡት አይኖቿ እሷም ትመለከተዋለች። ትጠይኛለሽ አይደል አላት ፈገግ እያለ። ለምን እንደምትጠይኝ አይታየኝም። እኔ እኮ ኃላፊነቴን ነው የተወጣሁት። እኔ አላውቅሽም፣ ስለዚህ ላንቺ ምንም የጥላቻ ስሜት የለኝም። እንዲያውም ታሳዝኝኛለሽ። ለዚያ ነው ሌሎቹን ጓደኞቼን ብቻችንን እንዲተውን ያደረግኩት፣ ስቃይሽን ለመቀነስ። ግን እምቢ ካልሽ መቀጠል ይኖርብኛል። አሁን ግን ከእስካሁኑ የባሰ ይሆንብሻል። አንቺ ያለሽበት ክፍል ውስጥ የሞተችውን ልጅ አይተሻታል? ልክ እንዳንቺው ግትር ነበረች። ረጅም ፀጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው። ዝምቷ ምን እንደተቀማት እስኪ ንገሪ። ልንገርሽ ምንም አልተቀማትም። ቁስሎችሽ ምንም ህክምና ሳይደረግላቸው መመርቀዛቸው አይቀርም። የውስጥ እግርሽ ይበሰብሳል፣ በዚያ ላይ ድጋሚን ገርፍሻለን። ይህንን ሁሉ ትቋቋሚያለሽ? ለምን ዝም ብለሽ ይህን የእምነት ቃል አትፈርሚም? በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት፣ ከዚያ ሁሉም ነገር እዚያ ጋር ይቆማል። ወይ ትለቀቂያለሽ፣ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ። አዲስ ሆነሽ አላት፣ አስቀያሚ ፈገግታ እያሳየ። አባል ሆኜ የማላቀበት ህገወጥ ድርጅት አባል ነኝ ብዬ ልናዘዝ? ያልሰራሁትን ወንጀል ሰራሁ ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የህገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳትኩ ስትል አሰበች በቁጭት። ማንም ሰው አያመልጥም። የየትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹህም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግስት ከተቃወሙት ብቻ ነው ምህረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመዝግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳ አለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምህረት መለመን ነው። በቃ ይህን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያው ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው። ጨካኝ፣ ሰብአዊነት ያልተፈጠረበት፣ በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። በአንድ ክፍል ውስጥ ከእሷ ጋር ታስረው የነበሩትን አሰበቻቸው። 4 ሜትር ተኩል በ4 ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች፣ የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን፣ ያልነኝታ ቢስነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ፣ ዛሬ ማታ 2፣ ትላንት 3፣ ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሉ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ። እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት። እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ። እጆችሽ ልፍታልሽ ተፈርሚያለሽ? ጉጉት ያደረበት ይመስላል። ምናልባት እኔን ማሰቃየት ደክሞት ይሆናል ስትል አሰበች። ግን አይኖቹን ስታያቸው ምን ያህል እንደተሳሳተች ገባት። ምናልባት ሰልችቶት ይሆናል። አዲስ የሚያናዝዘው እስረኛ አምሮት ነው። 2 ቀን ስለሆነኝ ከዚህ በላይ አይፈልገኝም። የተሰበረ ሰውነት፣ ከጥቅም ውጭ የሆነ ሰውነት፣ መጣል ያለበት ሰውነት አይፈልግም። በቃ ፈርሚ ባቋሙ እንደጸና ነው። እውነት ይሁን ውሸት ምን አሳሰበሽ? ተጋልጠሻል አይደል እንዴ? ማመን አለብሽ ልክ አይደለሁ? ስለዚህ በቃ ፈርሚ። አምሳልቀው በተውላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች። እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው። አየሽ ጥሩ ልጅ እኮ ነሽ፣ ለምን ብለሽ ትሰቃያለሽ? ወደሷ ተራመደና እጆቿን ፈታላት። እጆቿ መደንዘዛቸው ይሰማታል። የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች። እዚህ ጋር ቁጭ በይ አላት። ጠረጴዛው አጠገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት፣ ራሷን ችላ መንቀሳቀስ ስላልቻለች ሊያግዛት የግድ ነበር። በአውራ ጣቷ እየተራመደች ቢሆንም እንኳ ህመሟ አጥንት የሚሰብር አይነት ስለነበረ ባይደግፋት ኖሮ ትወድቅ ነበር። እስከ ወንበሩ ያለው ሁለት እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት። ከተቀመጠች በኋላ ወረቀቱን ገፋ እያደረገላት በዚያውም ብዕር አቀበላት። ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም። እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች። ሁሉም ቦታ ያለ ነው፣ እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል። ተሳስተሻል። ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል። ገባሽ? በሰለጠኑትም አገራት ያው ነው። በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ። በሩሲያም ውስጥ ተደርጓል ደገመው። አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ። በገዛ ደሟ የረጠበ ስለት በረጅሙ ተነፈሰችና ወረቀቱ ላይ ፈረመች። ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ገፈተረችው። ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት። ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው። በርጋታ የፈረመችውን ወረቀት ቀዳደደችው። ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች፣ ግን በህመም አቃስታ ወደቀች። ተስፋ በመቁረጥ ሰውነቷን እየጎተተች ወደሱ ተጠጋች እና ጩቤውን ከደረቱ ውስጥ ስባ አወጣችው። ለምን እንዳደረገችው ሳታውቅ ጩቤው ላይ ያለውን ደም ሱሪው ላይ ጠራረገች። እምባዋ በጉንጯ ላይ እየወረደ ነው። ጩቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች። በሰለጠኑት ሰዎች ምድር ክፍል 12 አይገርመንም። ቡና ቤት ውስጥ ከአብዮቱ በኋላ ብዙ ነገሮች ተለውጠዋል። የቡና ቤት ባለቤቶችም ከወቅቱ ሁኔታ ጋር አብሮ ለመሄድ በመጓጓት በፍጥነት የቡና ቤቶቻቸውን ስም ቀያይረዋል። እንደ ፍላሚንጎ፣ ፍሎሪዳ፣ አይቤክስ፣ ኒያላ ወዘተ ያሉ ትንግርተኛ ስሞች ቀሩ። እንዲህ ያሉ መልእክት የለሽ ስሞች ጊዜ አልፎባቸዋል ተብሎ ታመነ። በምትካቸው እንደ ተራማጆች ቡና ቤት፣ ኢትዮጵያ ተቀደም መሸታ ቤት፣ ሶሻሊዝም ዳንስ ቤት፣ ለኦጋዴን እንሞታለን ቡና ቤትና የመሳሰሉ ስሞች መጡ። የጊዜው መንፈስ ይኸው ነበር። አንዳንድ የዋሆችም የኢትዮጵያን አብዮታዊነት መግለጫ አድርገው ወሰዱት። የነቁት ደግሞ የቡና ቤት ባለቤቶቹ ብልሃት ፈገግ አሰኛቸው። አይገርምንም ቡና ቤት ስማቸውን ካልቀየሩት ቡና ቤቶች ውስጥ አንዱ ነበር። አዘውታሪዎቹ እንደገመቱት እንዲህ ያለ ስም ያዙ ባቢዮቱ እንኳን አልተገረመም ማለት ነው። ይህ ረሃብ ባጠቃው አገር ውስጥ እጅግ ወፍራም የሆነች አስቀያሚ ቅርጽ ያላትን የቤቱን ባለቤት የእውቀት ቀንዲል ከሆነው ንጉስ በላይ አዋቂ ያደርጋታል ማለት ነው። የቡና ቤቱ ደንበኞች በዋናነት ዝቅተኛ ገቢ ያላቸው ሰዎች ናቸው፣ ወይም በወቅቱ ቋንቋ የታችኛው ንዑሳን ከበርቴዎች። እኔና እናንተ በሚገባን አባባል ደግሞ ዝቅተኛ ደሞዝ ያላቸው የጽህፈት ሥራ ባለሙያዎች፣ የአንደኛ ደረጃ ትምህርት ቤት መምህራን፣ ኑሮ የተጫናቸው የትናንሽ ሱቆች ባለቤቶች፣ ትምህርት ከሁለተኛ ደረጃ ያቋረጡ ሰዎች፣ መካከለኛ ደረጃ ሌቦችና ጊዜ የከፋባቸው የሴት አቃጣሪዎች። እንደ ቡና ቤት በበኩሌ የምወደው ቦታ ነው። መጠጡም ሴቶቹም ርካሽ ናቸው። ወሬው ሞቅ ያለና ማስመሰል የሌለበት፣ ደንበኞቹ ተግባቢ፣ ምንም እንኳ አንድ ጊዜ ድብድብ ቢኖርም አጠቃላይ የቤቱ ሁኔታ የአንድነትና የህብረት ነበር። ምድረ በዳ የሆነ ቦታ ላይ እንደ ተጣሉ ሰዎች የማይታወቅን ነገር በመጻረር ህብረት ፈጥረናል። በእኛ ቤት ዩኒፎርም ለለበሱት ሁሉና አብዮት ለሚሉት ነገራቸው ያለን ንቀት ነው ያስተባበረን። የአልኮል መጠጥ በቀን እንዳይሸጥ የሚከለክለው አዋጃቸው ደግሞ ጥላቻችንን ለመቀነስ ትብብር አላደረገም። ድሮ ስላለፉት ወርቃማ ጊዜያት እናወራለን። አስፈለገን ሰዓት በፈለግነው ቦታ እንድንጠጣ ስለፈቀዱልን ብቻ ወርቃማ ስለሆኑ ጊዜያት። አይገርምንም ቡና ቤት ለነገሩ አስገራሚ ቦታ ነበር። ባለቤቷ ራሷ እንደ ትንግርት የምትታይ ነች። እንዲያውም አንድ ጊዜ አንድ ደንበኛ ይች ሴት እኮ በዝሆን አረማመድ ሁሉ ትቀናለች ብሏል። ሴቶቹ ደግሞ ግማሽ ገጠሬ ግማሽ ከተሜ ስለሆኑ እንደ ድልህና እንደ አምሮታቸው ወይ እንደ ጭራቅ ወይ እንደ ጻድቅ ያደርጋቸዋል። ተገልጋዮቹ ወይስ ደንበኞቹ ልበል፣ ስለ ራሳቸው መከረኛ ኑሮ አውርተው አያውቁም፣ ግን መልሰው መላልሰው አስደናቂ ታሪኮችን በመናገር ይጠመዳሉ። ታሪኮቹም ኢትዮጵያ ውስጥ እንደተለመደው ሁሉም ማለት ይቻላል እውነት ናቸው። አንዳንድ ጊዜ ፍቅር ውስጥ ለመውደቅ ያህል የዋህ የሆኑት፣ ሞቅ ሲልህ ደግሞ ለመዝረፍ ወደ ኋላ የማይሉት ሴቶችም የራሳቸው የሆኑ እንግዳ ታሪኮች አሏቸው። አይገርምንም ቡና ቤት እንዲያውም የሚያስገርሙ ታሪኮች ቡና ቤት ነው። ይህኛውን ታሪክ የሰማሁት አንድ እሁድ ምሽት ነው። ስትጠጣ ገልባጭ የነበርነውን ሁላችንንም ከምታስነቅ ሴትና ስሙን ከማላስታውሰው ስራው ግን ስገምት ከወንጀል መርማሪ ፖሊሶች ጋር ከማይዋደደው ጎልማሳ ጋር አንድ ጠረጴዛ ዙሪያ ተቀምጫለሁ። ዝግ ብሎ የሚያወራና የሐዘን ድባብ የወረሰው ፈገግታ ያለው ሰው ነው። አንዳንዴ አንድ ሁለት መጠጥ ይጋብዘኛል። አንድ ጊዜ ስራ እንዴት ነው ብዬ ስጠይቀው በፈገግታ ጥሩ አይደለም ብሎኛል። ተፈካካሪያችን ስልጣን ላይ ስለወጣ ላልተመረጡት ገዢዎቻችን ካለን ንቀት የተነሳም የወዳጅነት ግንኙነት መስርተናል። እንደ ሴት አይደለም የምትጠጪው አላት ልጅቷን እየቀለደ። አድሃሪ አላገጠችበት። ይሄ ትምክህተኝነት ቀበሌ እስር ቤት እንዳይከትህ። ለምን አትጠቁሚብኝም ታዲያ? ልጠቁምብህ እችላለሁ ስራ ከቀዘቀዘ መለሰችለት። ፖለቲካ ስብሰባ እንደሚሄድ ታውቃለህ አይደል? አሪፍ ነው አላት ብርጭቆዋን እሱ ከሚጠጣው የቢራ ጠርሙስ እየሞላላት። ሴቶች ፖለቲካ ያውቃሉ ማለት ሻምበል ባሻዎች ኢኮኖሚክስ ያውቃሉ እንደማለት ነው። ሁላችንም ሳቅን።
ስለ አንድ ሴት ታሪክ ልነግራችሁ እችላለሁ ሲል ጀመረ። እውነት የትኛው ጾታ ነው ደካማው ብላችሁ እንድታስቡ የሚያደርጋችሁ ታሪክ ነው? ደካማዎቹ ማ እናንተ ወንዶች ናችሁ አለችው። ከፍ ዝቅ እንደገና ዝቅ ብላችሁ የምትቀሩት እንደዛ ናችሁ እናንተ አለችው። አፍረተ ቢሱም የሰውነቷ አንቀስቃሴ ምን ማለት እንደፈለገች አስረግጦ ይናገራል። ስድ አልኳት። የቀበሌ ስብሰባ ውስጥ ነጻት ወጪ ይሆናል እንጂ አሁን ያለሽው ከድሮ ሰዎች ጋር ነው። ሴቶች ደግሞ የወንዶችን አፍረተ ስጋ ለማወደስም ሆነ ለመራገም ሲሉ አይጠቅሱትም ብሎ ሲመልስላት፣ ለዚህ አባባሉ የሰጠችውን መልስ እዚህ ጋር እኔ ልጽፈው አልችልም። ይሁን ሆኖ ጓደኛችንን ታሪኩን እንዲነግረን አግባባ ነውና ተጨማሪ ቢራ አዘን ጠርሙሳችንን ጨብጠን ከተቀመጠን በኋላ ታሪኩን መተረክ ጀመረ። በለስላሳ ድምፅ ሳይቻኮል ሳይነቃነቅ፣ በዚያ ተኩስና አሰቃቂ ሞት በበረከተበት ወቅት ነበር ወደ አዲስ አበባ የመጣችው ሲል ጀመረ። ማነች እሷ? ከጨካኝ ባሏ የተፋታችው የሰላሳ ዓመት ተራ የገጠር ሴት መናገሻ አካባቢ ከምትኖርበት መንደር ተነስታ ሥራ ፍለጋ ነው ወደ አዲስ አበባ የመጣችው። ምናልባት የቤት ሠራተኝነት እንኳ ቢገኝ ብላ በማሰብ የተማሩ ወጣቶች ሥራ ባጡበት በዛ ወቅት ሥራ ፍለጋ መጣች። መገመት እንደምትችሉት ልክ እንዲህ አይነት ቡና ቤት ገብታ ስታርፈው ጊዜ አልፈጀባትም። እንደሚታወቀው የመጀመሪያ ሥራዋ ጽዳት ቢሆንም መልከቀናነቷን ያየችው የቤቱ ባለቤት ግን ወደ ሽርሙጥና እንድታድግ ጫና ታሳድርባት ያዘች። እምቢ ብላ ሥራዋን ትታ ወጣች። ለማሳጠር ለረጅም ጊዜ ስትሰቃይ ቆይታ ሌላ ቡና ቤት ውስጥ ሥራ አገኘች። በዚያን ወቅት የቡና ቤቶች ሥራ የተሟሟቀ አልነበረም፣ ሰዓት እላፊ ነበረ። በነፍሰ ገዳዮቹና በእነዚያ ስማቸውን በማልጠቅሳቸው መካከል በየምሽቱ የሚደረገው የተኩስ ልውውጥም በጣም ተባብሷል። አንድ ምሽት አንድ ወጣት ወደ ቡና ቤቱ ገባና ጥግ ላይ ተቀመጠ። ያን ጊዜ ሴቲቱ መጠጥ ታስተናግዳለች እንጂ ከወንድ ጋር ለገንዘብ አትተኛም። ቢራውን አምጥታ ፊት ለፊቱ ስታስቀምጥለት እንድትቀመጥ ጋበዛት። ለራስሽም መጠጥ አምጪ አላት። ቀስ ብሎ ትኩር ብላ አየችው። በሀያዎቹ መጀመሪያ ላይ ነው። አጭር አፍሮ አለው። አይኖቹንም ሐዘንና ብቸኝነት የሚነበብባቸው ሆነው አገኘቻቸው። መልከ መልካም ጨዋ ሰው ብላ አሰበች በልቧ። ስራዬ መጠጥ ማስተናገድ ብቻ ነው አለችው። ሌሎቹን ልጆች ለምን አትጋብዛቸውም? አብረሽኝ ደሪ እያልኩሽ አይደለም ሲል በቀጥታ መለሰላት። ቁጭ በይና አንድ ሁለት እንበል። እሺ ብላ ለራሷ ቢራ ልታመጣ ሄደች። ያ ሰውዬ አብረሽኝ ጠጪ እያለኝ ነው ስትል ለባለቤቷ ነገረቻት። ታዲያ አብረሽው ጠጪያ ብላ መለሰችላት። በደንብ አዋሪው ስትል ጨመረችበት። እነኚህ ወጣቶች መጨረሻቸውን ማን ያውቃል? ወደ ኋላ ላይ ከዚህ ወጥቶ ይሞታል። ሴቲቱ ሐሳቡ ራሱ ቅፍፍ አላትና በባለቤቷ መራራ አስተሳሰብ ተናደደች። የሆነ ሆኖ ከሁለት ቢራ በኋላ እውነትም በታሪኳ የተመሰጠ እስኪመስላት ድረስ መልካም አዳማጭ ሆኖ ለተገኘው ሰው ልቧ እስኪወልቅ ስታወራ ተገኘች። ስለ ልጅነት ጊዜዋ፣ በጊዜ ስለማግባቷ፣ ሲበድላት ስለነበረው መሃን ሽማግሌ ባሏና ስለ አዲስ አበባ ኑሮዋ፣ ስለ ራሱም ሕይወት ጠየቀችውና ውብ ፈገግታውን ሲፈነጥቅ አየችው። አሁን አንድ ድርጅት ውስጥ እንደሚሰራ፣ ቤተሰብ እንደሌለው፣ ብቻውን እንደሚኖርና ኑሮው ምንም አዲስ ነገር የሌለበት ደባሪ እንደሆነ ነገራት። ከዚያ በኋላ ወጣቱ ወደ ቡና ቤት በየጊዜው እየመጣ እስከ ሰዓት ላፊ ድረስ እየጠጡ ይጫወቱ ጀመር። አንዳንድ ጊዜ ጨዋታቸው ከርቀት በሚሰማ የተኩስ ድምጽ ይቋረጣል። ያን ጊዜ ቡና ቤቱ ለቅጽበት ረጭልና ሁሉም እያዳመጠ የየራሱን ሐሳብ ያስባል። ከዚያም ወሬው እንደገና ይጀምራል። አንድ ውድ ቀን ቤቱ ይዟት ሄደ። ከዚያ በኋላ ፍቅረኛሞች ሆኑ። ለሱ ባትነግረውም ከወንድ ጋር በመተኛት ስትደሰት ያን ዕለት የመጀመሪያዋ ነው። በፍቅር አበደች። ከዚህ በፊት እንደዚህ ያለ ስሜት ተሰምቷት ስለማያውቅ ስሜቱ ያስፈራትም ያስደስታትም ነበር። ቤቱን በተደጋጋሚ መጎብኘት ጀመረች። ባይነግራትም እሱም የሚያፈቅራት መስሎ ይሰማታል። ከሷ ጋር ሲሆን ሁሌም ረጋ ያለ ነው። ሲያያት ደስ ይለዋል። ደግሞ ቡና ቤት ውስጥ ከሚያሳየው ዝምተኝነት በተቃራኒ አልጋ ውስጥ አውሬ ነው። አልጠየቃትም እንጂ ቡና ቤቱን ትታ ከሱ ጋር ለመኖር ትፈልግ ነበር። የቤቱን ስራ ልብሱን በማጠር ቤቱን በማጽዳት ምግቡን በማብሰል ታግዘዋለች። በፊት ይህን ሁሉ ራሱ ነበር የሚያደርገው። ቀን ቀን ቤቱ በሄደች ቁጥር እዚያው ታገኘዋለችና ስራ ላለው ሰው ጉዳዩ እንግዳ ቢሆንም አንስታበት አታውቅም። አንድ ምሽት ወደ ቡና ቤቱ መጥቶ አብራው ስትቀመጥ አንድ የታሰረ ነገር ሰጣትና እንድታስቀምጥለት ጠየቃት። ትብብሯን ስለጠየቃት ብቻ በመደሰት ምን እንደሆነ እንኳን አልጠየቀችውም። ትንሽ የተረበሸ እንደሚመስል ስለታዘበች ቀኑን ሙሉ ስታሰላስለው የዋለችውን ዜና ከመንገር ተቆጠበች። ነገ ቤቱ ነግረዋለሁ አለች ለራሷ። አርግዛ ነበርና ደስ ተሰኝታለች። ነገ መጣለሁ አለችው። በሚቀጥለው ቀን ቤቱ ስትሄድ በሩ ከውጭ ተቆልፎ አገኘችው። ከመንገዱ ባሻገር ያለው ሱቅ ባለቤት ጠራትና በሹክሹክታ ፖሊሶች መጥተው ወጣቱን እንደወሰዱትና አንድ ወሬ አቀባይ አይቷት ተባባሪ ናት ብሎ ሳይጠቁምባት በፊት ከአካባቢው እንድትሰወር ነገራት። ተደናገጠች። በፍራት ሰውነቷ አልታዘዝ አላት። የምትሆነውን አጣች። ያን ጊዜ በታጣቂዎች የተወሰደ ሰው እንደማይተርፍ ታውቃላችሁ። ፖለቲከኛ ባትሆንም እንደ ማንኛውም ኢትዮጵያዊ በአጠቃላይ ፖሊስና ወታደር የተባለን ሁሉ ትፈራለች፣ ትጠላለች። በደመ ነፍስ እየተንቀሳቀሰች ሰውነቷ በፍራት በረዶ ሆኖ በጭንቀት ልትሞት ደርሳ ወደ ቡና ቤቱ ተመለሰች። ምን እንደምታደርግ አላወቀችም። ስለዚህ የቡና ቤቱን ባለቤት ምክር ጠየቀቻት። እርሺው አለቻት ባለቤቷ ቆርጥ ባለ አነጋገር። ወጣቶቹ አደገኛ የሆነ ሥራ ውስጥ ናቸው፣ ትጎጃለሽ። ይህን እያለቻት ባለቤቷ ከፊት ለፊቷ ያለችውን ሴት ምክሯን እንደማትቀበላት ገባት። ያንተ ያለ አለች ተስፋ በመቁረጥ። ለምንድን ነው ሴቶች ስንባል መጀመሪያ ካየነው ለስላሳ አይን ካለው ወንድ ሁሉ ጋር ፍቅር የምንወድቀው? የተረገሙ ወንዶች! መቼም አላረገዝሽም አይደል ስትል ድንገት ጠየቀቻት። አላረገዝኩም ስትል ዋሸች ሴቲቱ። ግን እውነት አፈቅረዋለሁ። ችግሩ ሲገባ ዝም ብዬ ልረሳው አልችልም። ደግሞስ ለምን እንዳሰሩት ምን ይታወቃል? ዝም ብሎ ትንሽ ነገር ሊሆን ይችላል እኮ። ራስሽን አታታሊ አለች ደንዳናዋ የቡና ቤቱ ባለቤት። ምን እንደማደርግ ልንገርሽ፣ አንቺ አርፈሽ ቁጭ በይ። እኔ በጓደኞቼ በኩል የት እንደወሰዱትና ምን አይነት ችግር ውስጥ እንደገባ አጣራለሁ። ነፍሰ ጡሯ ሴት ባለቤትየዋን ከልክ ያለፈ አመሰገነቻት። ባለቤትየዋ በግዴለሽነት ትከሻዋን ከፍ ዝቅ አደረገች። ያኔውኑ ምንም እንደማታደርግላት ወስናለች። መርሆዋ ከሌላ ሰው ችግር የቻለችውን ያህል መራቅ ከመሆኑም በላይ ለሌላ ሰው ብላ ከፖሊስና ደህንነት ኃይሎች ጋር ተገናኝታም አታውቅ። ሴቲቱ ግን ይህን ስለማታውቅ እፎይታ ተሰምቷት ነበርና ምንም እንኳ ከባለቤትየዋ በኩል ወሬ ሳይሰማ በርካታ ቀናት ቢያልፉም ተስፋ አልቆረጠችም። እየሞከርኩ ነው። እንደዚህ አይነት ነገር ጊዜ እንደሚወስድ ታውቂያለሽ፣ ታገሽ ትላታለች። ምንም ዜና ሳይሰማ ሳምንት አለፈ። ባለቤትየዋም እየሞከረች እንደሆነና እንድትታገስ ተናግራታለች። አንድ ቀን በጣም ታማና ጭንቀት ተጭኗት አልጋ ላይ ያለችበትን ቀን ጠብቀው ታጣቂዎቹ እሷን ለመያዝ መጡ። በሯ ተንኳኳና ስትከፍተው የቡና ቤቱ ባለቤት አራት የሲቪል ልብስ ከለበሱ ሰዎች ጋር ቆማለች። አስተያየታቸው ይሁን ደምደም ከሚለው የታፈገ እስር ቤት ከሚያስታውሰው ጠረናቸው ብቻ ወዲያውኑ ማን እንደሆኑ ገባት። ወጣቱን ፍቅረኛዋን የወሰዱት አይነት የደህንነት ፖሊሶች እንደሆኑ አውቃለች። አንደኛው ባለቤቷን በኃይል ወደ ጎን ገፈተራትና ሁሉም ክፍሏ ውስጥ ገቡ። ምንድነው? ፊቷ ላይ ያረፈው ጥፊ ጥያቄዋን ባጭሩ ቆረጠው። ጮኸች፣ አለቀሰች። ዝም በይ አንቺ ቆሻሻ ሲል አንባረቀባት በጥፊ የመታት ሰው። ሌሎቹ ሶስቱ ሰዎች ክፍሏን በመበርበር ተጠምደዋል። ፍራሿ ተዘንጥሎ አልጋዋ ተፈተሸ። ልብሷንም የምታስቀምጥበት ሳጥን ተከፍቶ ተፈተሸ። ስልታዊና ሙያዊ በሆነ መንገድ እቃዋን ሁሉ እያበለሻሹ ሲፈትሿት በድንጋጤ ተመለከተቻቸው። የታሰረው ጥቅል ፍቅረኛዋ የሰጣትን ተጠቅልሎ የታሰረ ነገር በፍርሃት አስታወሰች። መታጠብ ያለባቸውን ቆሻሻ ልብሶቿን የምታጠራቅምበት ሳጥን ውስጥ ነበር ያስቀመጠችው። በቆሻሻ የውስጥ ሱሪዎቿ ተገድበው በርባሪዎቹ እንዳያገኙት ተስፋ አደረገች። ግን ታጣቂዎቻችንን አታውቃቸውም። በቆሻሻ እንዲያውም ይመሰጣሉ። ሰለባዎቻቸውን የሚያሳፍር ነገር ጭራሽ ያስደስታቸዋል። ስለሆነም አንዱ ሳጥኑን ከፈተና ያልታጠቡ የውስጥ ሱሪዎቿን እያወጣ ይወረውር ጀመር። ድንጋጤም ሐፍረትም ተሰማት። ያው ጥቅሉን አውጥተው ሲፈቱት ውስጡ ኮልት 38 ሽጉጥ፣ ጥቂት ጥይቶችና ድብቅ ወራሪ ወረቀቶች ተገኙ። ሴቲቱም በጥፊ እየተመታች እየተረገጠችና እየተጎተተች ውጪ ወደ ቆመው የፖሊስ መኪና ተወሰደች። ባለቤቷና ሌሎቹ ሴቶች በዝምታና በፍርሃት የሚሆነውን ሁሉ ይመለከቱ ነበር። ልክ መኪናው ሲንቀሳቀስም ባለቤቷ እንደሷ ያለች ገጠሬ እንዲህ ተንኮለኛ ስትሆን እስኪያስቡት የተረገሙ ሴቶች ስትል ተሰማች። ታጣቂዎቹም ሴቲቱን ወደ ዋና መስሪያ ቤታቸው ወሰዷት። በትክክለኛ ስሙ ቄራ ወደሚባለው ማለት ነው። እንግዲህ በዚህ ሰዓት ምን እንደሚሰማ ታስቡት። 15 ሰው እንኳ በትክክል በማያስቆም ግን 135 ሴቶች የታሰሩበት አስከፊ ጠረን ያለው ክፍል ወረወሯት። በተለያየ እድሜ የሚገኙ በሙሉ ወይም በግማሽ እርቃናቸው ያሉ ሁሉም የቆሰሉ ወይም የሚደሙ ሴቶች ስታይ ይበልጥ ተደናገጠች፣ አቅለሸለሻት። የሰገራና የበሰበሰ ገላ ሽታውም ከምትችለው በላይ ሆነባት። ላለማስመለስ እየታገለች በፍርሃት በሩ ላይ ቆመች። ለአዲሱ እህታችን ጠጋ ጠጋ በሉላት አለ የአንዲት ሴት ድምፅ ከጥግ ላይ። አንዳንዶቹ ሴቶች ቆመዋል፣ አንዳንዶቹም ሌሎች ላይ ደገፍ ብለዋል። አንዷ ተነሳችና ቦታዋን እንድትወስድ በጭንቅላቷ ምልክት ሰጠቻት። ቦታዋን የሰጠቻት ሴት ከወገቧ በላይ ራቁቷን መሆኗን እንዲሁም ጡቶቿ እየደሙ እንደነበር አስተዋለች። ሆኖ ሆኖ በደንብ በምታውቁት የእስር ቤቱ ሁኔታ ከማስደብራችሁ ዝም ብዬ ምንም እንኳ ያሉበት ሁኔታ መጥፎ ቢሆንም በጥሩ ሁኔታ እንዳስተናገዷት በቃላቶቻቸው በንቁ ስሜታቸውና በቆራጥነታቸው ምሳሌነት ፍርሃቷን እንዳረገቡላት ልንገራችሁ። በልበ ሙሉነት የምትናገር አንድ ወጣት ሴት ቀረበቻትና ለምን እንደታሰረች ስትጠይቃት ነፍሰ ጡሯ ባለ ታሪካችን በወዳጆች መሃል እንዳለች ስለተሰማት ምክር በመለገስም ቢሆን እንደሚረዷት ተስፋ በማድረግ ጠቅላላ ታሪኳን ነገረቻት። ያው ሲገርፉት ነግሯቸው ነው የሚሆነው አለች ወጣቷ። ውይ በጭራሽ ስትል ባለታሪካችን ተቃወመች። እኔን ችግር ውስጥ ያስገባኛል ብዬ አላስብም፣ ያፈቅረኛል እኮ ጨመረችበት በሹክሹክታ። እሱማ አዎ አለች ወጣቷ ሁኔታውን በመረዳት እንደሚያፈቅርሽ ምንም አልተጠራጠርም ግን ካንድ ሳምንት ስቃይ በኋላ ማንንም ሰው ቢሆን ማት ይናገራል መናዘዝ እኮ ወንጀል አይደለም ግን ሁላችሁም እዚህ ያላችሁት ወጣቷ አቋረጠቻት አንዳንዶቻችን ተናዘናል አንዳንዶቻችን አልተናዘዝንም ተናዘዝሽም አልተናዘዝሽም ሞት እንደሆነ ሎተሪ ነው በየመሽቱ ቁጥራችን ይቀንሳል ዋናው ነገር ውጪ ያሉ ሰዎችሽ አንዳንድ ነገሮችን እስኪያስተካክሉ ለአንድ ሁለት ቀን ጠንክረሽ ጊዜ መግዛት ነው አንዳንዴ ማንንም እንዳይጎዳ ጫካ እንደገባ ጠንቅቀሽ የምትታቂው ሰው ላይ ተጠቁሚያለሽ እና አሁን እኔ ምንድነው ማድረግ ያለብኝ ስትል በጭንቀት ጠየቀች አንቺ ጋር ከመጡ እሱ አውሩቶ ነው ማለት ነው አለች ወጣቷ ሌላ ምንም ማብራሪያ የለውም ስለ ሽጉጡም ነግሯቸው ሊሆን ይችላል ምናልባትም በየጊዜው አሳሳ ስለሚያደርጉ ሳይነግራቸው አግኝተውት ይሆናል ጥቅሉን ማን እዚያ እንዳስቀመጠው አላውቅም ብለሽ ልትክጂ ትችያለሽ ግን አያምኑሽም እሱን ያስቀመጠው ብትይ እሱን ወንጀለኛ ታደርጊዋለሽ ግን ደግሞ ቀድሞውንም ወንጀል እንደሰራ ነው የሚታሰበው ተጋልጧል ማለት ነው ወይ ሲገርፉት አምኗል ማለት ነው ስለዚህ ጉዳዩን መደበቅሽ እሱን አይረዳውም እንዲያውም ያንቺን ሁኔታ ያባብሰዋል ሌላ ነው የሰጠኝ ብቲ ደግሞ ሚስተር አዋቂ ታጋይ ትመስያቸዋለሽ ሌላ ሰው ነው የሰጠኝ ብቲ ደግሞ ሚስተር አዋቂ ታጋይ ትመስያቸዋለሽ እናም ያንን ሌላ ሰው አጋልጭ ትባያለሽ ቆይ እስኪ ላስብበት አለች ወጣቷ ከሌላ ሁለት ሴቶች ጋር ለመመካከር ወደ ክፍሉ ጥግ እየተንቀሳቀሰች ከደቂቃዎች በኋላ ተመለሰችና ግራ የተጋባችው ባለ ታሪካችን ጋር ቁጭ አለች ወደዋለሁ ብለሻል አለቻት ለሱ ብለሽ ለመሰቃየት ያህል ተወጂዋለሽ አዎ ብያ መነታች መለሰች ያለሱ መኖር አልችልም ጥሩ አለችና ወጣቷ አሁን በጥንቃቄ አዳምጪ ከትንሽ ጊዜ በኋላ ይመጡና ለምርመራ ይወስዱሻል ይገርፉሻል አትንቀጥቀጪ እንዲያውም ራስሽን አዘጋጂ እሱ አውርቶ ከሆነ እንዳላጋለጠሽ ይነግሩሻል ዝም በያቸው ጥቅሉ የተሰጠሽ በፍቅረኛሽ ጌቱ በሚባል አጭር ሰው እንደሆነ ንገሪያቸው ሰውየው ምን እንደሚመስል በዝርዝር እኔ ነግርሻለሁ ለማሳመን እንዳልተገረዘና በግራ ዳሌው ላይ ጠባሳ እንዳለው ንገሪያቸው ይሄ በትንሹም ቢሆን ግራ ያጋባቸዋል ያንቺ ፍቅረኛ ስለ ጥቅሉ እንደነገራቸው ማወቅ ከቻልሽ ከሱም ጋር አልፎ አልፎ የፍቅር ግንኙነት እንደነበረሽና ስለ ጥቅሉ የነገርሽው አንቺ እንደሆንሽ ንገሪያቸው ጥቅሉን ከፍቼው ሳላውቅ ውስጡ ምን እንደነበር በምን አውቃለሁ ስትል ጠየቀች ሴቲቱ ወደሱ እየመጣው ነው ከፍቼው ነበር ካልሻቸው አስቀድመሽ ለጉዳዩ ለፖሊስ መጠቆም ነበረብሽ ይሉሻል ስለዚህም አስበንበታል ስትል ቀጠለች ወጣቷ አንዴ ምን እንደሆነ ለማወቅ ፈልገሽ ከፍተሽው እንደነበርና ጌቱን እንዲህ አይነት ዕቃ ቤትሽ ውስጥ ማስቀመጥ እንደማትችይ እንደገለጽሽለትና ለፖሊስም እነግራለሁ ብለሽ ዝተሽ እንደነበር ንገሪያቸው ግን መታወቂያውን አሳይቶሽ እሱ ራሱ የደህንነት አባል እንደሆነ እንደነገረሽና ጥቅሉም አንድ ተጠርጣሪ ላይ የተገኘ ማስረጃ ነው ብሎ ነግሮኛል በያቸው ማንበብ ትችያለሽ አልችልም ጥሩ ማይም ስለሆንሽና በተጨማሪም ደግሞ ሁሉ ጊዜ የሚታጠቀውን ሽጉጥ ስላሳየሽ እንዳመንሽው ንገሪያቸው እስከ መጨረሻው ድረስ በዚህ ታሪክ ግፊበት ፍቅረኛሽን ያግዘው ይሆናል ግን ግልጹን ንገሪን ካልሽ እድሉ ጠባብ ነው ወይም ሊሆን ይችላል ይሄ ጌቱ ምትዩ ማን ነው ከነሱ አንዱ ነው ስትል ወጣቷ መለሰች ወዳጆችን የገደለ እባብ ነው በደንብ አውቀው ነበር ከዚያም ወጣቷ የቡና ቤቷን ሴት ጌቱ ማን እንደሆነ አድራሻውን ቤቱን የቤት ዕቃውን የሚወደውንና የሚጠላውን ሳይቀር ወጥራ አስጠናቻት የቡና ቤቷም ሴት ስትጠየቅ ታሪኩ ይሄ ነው ብላ ድርቅ አለች ጽንሱ እስኪያስወርዳት ድረስ በአሰቃቂ ሁኔታ ገረፏት ግን ጥቅሉን የሰጠኝ ጌቱ ነው ብላ ድርቅ አለች ጌቱንም ጠርተው ሲያመጡት ድርቅ ብላ አፋጠጠችው በማታቀው ጉዳይ እንዳስከሰሳት በመናገር እርግማን አወረደችበት እንዳስረገዛት በማታወቅ ያልተገረዘውን ብልቱን በመጥቀስ ጉዳዩን በስድብ ውርጅብኝ ጠቅላ አቀረበችው። መርማሪዎቹ እውነተኛው ፍቅረኛዋ እንዳጋለጣትና ጥቅሉንም የሰጣት እሱ እንደሆነ እንዳሳወቀ ቢናገሩም ሙሽማው እንድትሆን ጠይቋት እንቢ ስላለች ለመበቀል ነው እንደዚያ ያለው በማለት ሽምጥጥ አርጋ ካደች። ከእያንዳንዱ የግርፋት ክፍለ ጊዜ በኋላ ወጣቷ ሴትና ሌሎቹም እያንበረታቱ ይንከባከቧት ነበር። ሰውነቷ ቢቆራረጥም ውስጧ ግን ጠንካራ ነበር። ልጇን ማጣቷ በከባዱ ቢጎዳትም ለምታፈቅረው ሰው ስትል መሰቃየቷ ግን መንፈሷን አበረታው። መጨረሻ ላይ አደገኛ ከሆኑ ሰዎች ጋር ግንኙነት እንዳትፈጥር ማስጠንቀቂያ ተሰጥቷት ተለቀቀች። ወደ ቀድሞ ቀጣሪዋ ተመልሳ ስትሄድ በሚገርም ሁኔታ የቡና ቤቱ ባለቤት መልሳ ቀጠረቻት። እስክታገግም ድረስ ተንከባክባ ወደ መጣችበት መንደር መመለሻ ገንዘብ ሰጠቻት። እሷ ግን ሌላ ሥራ ፈልጋ ፍቅረኛዋን መጠበቅ ጀመረች። እስር ቤት ያገኘቻት ወጣት ሴት አንድ ሰው እንድትገናኝ አድራሻ ሰጣት ነበር። ሰውየውንም ፈልጋ ማግኘት ቻለች። በሰውየው እርዳታ ቀስ በቀስ ፍቅረኛዋ ይታገልለት የነበረው ዓላማ ውስጥ ገባች። አልተቃወመችም። ይህንንም በማድረጓ እስር ቤት ካለው ፍቅረኛዋ ጋር ቅርበት የፈጠረላት መስሎ ይሰማት ነበር። እዚህ ላይ ነው ታሪኩም ያልቀው። እንዴ በፍጹም ስትል አብራን ያለችው ልጅ ተቃወመች። መጨረሻዋ ምን ሆነ? ኢየሱስ ተራኪው ሸረኛ ፈገግታውን አሳየን። ሂጂ ቢራ ጨምሪልንና እነግርሻለሁ። መጠጣችንን ልታመጣ ስትሄድ ወጣቱ ተረሽኖ ሰውነቱ መኖሪያ ቤቱ አካባቢ ተጥሎ ነበር። ሴቲቱ ስለሞቱ አልተነገራትም። እንዲያውም በኋላ ላይ ልብሷ ውስጥ በራሪ ወረቀት ተይዞባት እሷም ተረሽናለች። ለኛዋ ልጅ ይህንን መጨረሻ መንገሩ አላስፈላጊ ነው። ለእድሜ ልኳ የሚበቃት መከራና ሐዘን እንዳለባት ይሰማኛል። የቡና ቤቷ ልጅ መጠጣችንን ይዛ ተመለሰች። እንደተቀመጠችም ንገረኛ አለችው። እንግዲህ ጓደኛዬ መዋሸት ጀመረ። ከዓመት በኋላ ተለቀቀና ተገናኙ። ከመቼውም ይልቅ እንደሚወዳት አወቀች። አብረው ጫካ ገቡ ልሻለሁ። እምባዋ እያቀረረ ጠጪዋ ሴተኛ አዳሪ በከባዱ ተነፈሰች። ምን አይነት የሚገርም ታሪክ ነው! አስቀናችኝ አለች። ጓደኛዬን ተመለከትኩት። ዝም ብሎ ቢራውን እየተጎነጨ ነበር። ምናልባት እኔ ራሴ ሰክሬ ካልሆነ በስተቀር እንባው ያቀረረ መስሎኛል። አይገርመንም ቡና ቤት ውስጥ አንዳንድ ጊዜ ደንዳና ወንዶችም ያነባሉ። ግን ማንም አይገረምም።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።